አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰነ ስንቅ ያቀርባል። ኢትዮጵያ በአየር ትራፊክ መተላለፊያ ማዕከልነት ዱባይን አልፋ መሄዷ ተነገረ። በመጪው መስከረም ወር ደግሞ ሳተላይት እንደምታመጥቅ ተገለጸ። በኢትዮጵያ የህዝብ ቆጠራ እንደሚደረግ ታወቀ። በአፍሪካ ህብረት የወሲብ ማዋከብና ሙስና እንዳለ ተዘገበ። አፍሪካ ውስጥ ሩሲያና ቻይና አሜሪካን እየተኩ ናቸው ተባለ። የሚሉት ግሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ኢትዮጵያ ወደ አፍሪካ ሀገሮች የሚጓዙ ተሳፋሪዎችን መተላለፊያ መስመር በመሆን ዱባይን አልፋ መሄዷን፣ ይህ ደግሞ የኢትዮጵያ አየር መንገድ የመስፋፋት ጥረት ስኬት ማግኘቱን እንደሚያሳይ ሮይተርስ የዜና አገልግሎት ዘግቧል። ፎርወርድ ኪዝ የተባለው የጉዞ ጉዳይ አማካሪ ተቋም ባለፈው ረቡዕ በገለጸው መሰረት በአዲስ አበባ አውሮፕላን ማረፊያ በኩል ከሳህራ በመለስ ወዳሉት ሀገሮች የሚተላለፉት የተሳፋሪዎች ብዛት በቀጣይነት ለአምስት ዓመታት ያህል እየጨመረ ሄዷል። በያዝነው ዓመት ታዲያ ዱባይን በልጧል። ዱባይ ወደ ክልሉ በሚተላለፉ የረዥም ጉዞ ተሳፋሪዎች ማዕከልነት ከዓለም ከፍተኛ ብዛት ያለው ዝውውር ካለባቸው የዓለም አውሮፕላን ማረፊያዎች አንዱ ነው።
በቀን 17 ሚሊዮን በረራዎችን የሚመዘግበው የበረራ ምዝገባ ስርዓት እንደሚያሳየው ከሰሃራ በመለስ ወዳሉት የአፍሪካ ሀገሮች በአዲስ አበባ በኩል የሚያልፈው መንገደኛ ብዛት እንደ አውሮፓ አቆጣጠር ከ2013 እስከ 2017 ዓመተ ምህረት በነበረው ጊዜ በአራት ዓመታት ውስጥ ማለት ነው በ85% ከፍ ብሏል። በዚያኑ ጊዜያት ውስጥ በዱባይ በኩል የሚተላለፈው ተሳፋሪ ብዛት የጨመረው ግን በ31% መሆኑን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በያዝነው ዓመት አዲስ አበባ ያሳየው እድገት 18% ሲሆን ዱባይ ግን 3% መሆኑን ዘገባው ጠቅሷል። ከኤርትራ ጋር የሰላም ስምምነት ከተደረገ ወዲህ የኢትዮጵያ አየር መንገድ ካለፈው ሐምሌ ወር አንስቶ በረራ ቀጥሏል። በያዝነው ወር ደግሞ ለአራት አስርተ ዓመታት ያህል ተቋርጦ የቆየውን ወደ ሶማሊያ በረራ መጀመሩን ሮይተርስ የዜና አገልግሎት ጠቁሟል።
ዩናይትድ ስቴትስ የሚገኝ ኤምኤስኤን ኒውስ የተባለው ቴሌቪዥን ጣቢያ ድረገጽ በዘገበው መሰረት ደግሞ ኢትዮጵያ በመጪው ጥር ወር በሚገባው የአውሮፓውያን አዲስ ዓመት ውስጥ በቻይና እርዳታ የመጀመሪያውን ሳተላይት ወደ ጠፈር የመላክ እቅድ እንዳላት አስታውቃለች። ሳተላይቱ በመጪው ዓመት መስከረም ወር ላይ ከቻይና ይመጣል ተብሎ እንደሚጠበቅ አዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም ማስታወቁን የኤምኤስኤን ኒውስ ዘገባ ጠቅሷል። ተቋሙ ሳተላይት የማምጠቅ እቅድ እንዳለው ያስታወቀው የኢትዮጵያ የሚኒስትሮች ምክር ቤት የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም መመስረትን ከሁለት ዓመታት በፊት ባጸደቀበት ወቅት መሆኑን የኤምኤስኤን ኒውስ ድረገጽ አውስቷል።
ዓለምን የምንዳስሰው ለሕዝባችን ጥቅም ነው በሚል መሪ ቃል የጠፈር ምርምሩን ስራ የሚያካሄደው የኢትዮጵያ የጠፈር ሳይንስና የቴክኖሎጂ ተቋም ጠፈር ላይ ሆኖ ምድርን የሚዳስሰው ሳተላይት የሚያመጥቀው የሀገሪቱን የአየር ቁጥጥር ብቃት ለማዳበር መሆኑን ዘገባው ጠቁሟል። እስካሁን ባለው ጊዜ በታወቀው መሰረት ሳተላይቱን የመቀየስና የማዳበር ስራ የሚያከናውነው በ8 ሚሊዮን ዶላር ሲሆን 6 ሚሊዮኑን የምታቀርበው ቻይና እንደሆነች፣ ሳተላይት ማምጠቁን አስመልክቶ ግን የኢትዮጵያና የቻይና ትብብር ምን መልክ እንዳለው አለመገለጹን ኤምኤስኤን ኒውስ ቴሌቪዥን ጣቢያ ድረገጽ አስነብቧል።
ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ከአስርት ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ የህዝብ ብዛት ቆጠራ እንደምታደርግ ዘግቧል። የህዝብ ቆጠራው አማካሪ ካውንስል 20 ሰዎችን ያካትታል። ከነሱ መካከል 9 ሚኒስትሮችና የምክር ቤት አፈ ጉባኤ እንደሚገኙባቸው የአገሪቱ የዜና አገልግሎት መዘገቡን የብሉምበርግ የዜና አገልግሎት ጠቅሷል። የህዝብ ቆጠራ የሚጀመርበትን ጊዜ የዜና አገልግሎት አልገለጽም። የመጨረሻው የህዝብ ቆጠራ የተካሄደው ከ11 ዓመታት በፊት መሆኑንና የአገሪቱ ህገ መንግስት በየ10 ዓመታቱ የህዝብ ቆጠራ እንዲደረግ እንደሚደነግግ የብሉምበርግ የዜና አገልግሎት አስነብቧል።
ዋሽንግተን ፖስት ጋዜጣ ላይ የወጣ የአሶሺየትድ ፕሬስ ዘገባ እንደሚለው በአፍሪካ ህብረት ሴቶችን ለወሲብ መጠቀሚያ ማድረግ የተስፋፋ መሆኑን በህብረቱ ውስጥ የተደረገ ምርመራ አሳይቷል። በተለይም ይበልጥ ሰለባ የሚሆኑት ለአጭር ጊዜ ስራ የሚመደቡት ወጣት በጎ ፈቃደኞች ሲሆኑ በህብረቱ መስሪያ ቤት ለመቀጠር ከፈለጉ የወሲብ አገልግሎት እንዲሰጡ እንደሚጠበቅባቸው የተካሄደው ምርመራ ማሳየቱን ዘገባው ጠቅሷል። የምርመራውን ዘገባ መሰረት በማድረግም የአህጉሩ ህብረት በወሲብ መዋከብን አስመልክቶ ፖሊሲ እንደሚያወጣ ባለፈው ሐሙስ ባወጣው መግለጫ አሳውቋል። ጉዳዩን በሚመለከት ፖሊሲ ባለመኖሩ ነው ሰዎች ስለሚደርስባቸው የወሲብ ወከባ ከመናገር የሚቆጠቡት ሲልም መግለጫው አክሏል።
የአፍሪካ ህብረት በያዝነው ዓመት ምርመራ እንዲካሄድ የወሰነው ወደ 70 የሚጠጉ እንስ ሰራተኞች ምሬት ካሰሙ በኋላ መሆኑን የአሶሲየትድ ፕሬስ ዘገባ አውስቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ እንዲህ አይነቱ ባህሪ በምንም አይነት አንቀበልም ማለታቸውን ዘገባው ጠቅሷል። ከ80 በላይ ከሆኑ የአፍሪካ ህብረት ሰራተኞች ጋር የተደረገው ቃለ መጠይቅ ጾታዊ ማዋከብ ያለ መሆኑን ከሞላ ጎደል ሙሉ በሙሉ መረጋገጡን ዘገባው ጠቁሟል። የአፍሪካ ህብረት ሰራተኞች በተጨማሪም በድርጅቱ ሙስናና በዘመድ የመቅጠር ተግባር መኖሩን ወንዶቹም ሆኑ ሴቶች አለቆቻቸው አግባብ የጎደለው ጫና እንደሚያደርጉባቸው መግለጻቸውን ዘገባው አክሏል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሺየትድ ፕሬስ ዘገባ ገልጿል።
የኒው ሲክ መጽሔት ድረገጽ ዩናይትድ ስቴትስ አብይ ቦታ የምትሰጠው ሁለት ዋናዎቹ ተጠናቃኞቿን መቋቋም በመሆኑ ከአንዳንድ የአፍሪካ ሀገሮች ወታደሮቿን እንደምታስወጣ ባስታወቀችበት በአሁኑ ወቅት ሩሲያና ቻይና አፍሪካ ውስጥ ወታደራዊ ህልውናቸውን እየጨመሩ ናቸው ይላል። በማዕከላዊ አፍሪካ ሪፑብሊክ በመንግስት ኃይሎችና በተቀናቃኝ አማጽያን መካከል ግጭት በተፋፋመበት በአሁኑ ወቅት ሩሲያ ወታደሮቿንና በግጭቱ ምክንያት ለተጎዱት ሰብአዊ ረድኤት በማቅረብ በኩል ከበፊቱ የበለጠ ሚና እየተጫወተች መሆኗን የኒውስዊክ መጽሔት ድረገጽ ጠቁሟል።
ዩናይትድ ስቴትስና የምዕራቡ ዓለም አጋሮቿ ግን የሩሲያን ጥረት በጥርጣሬ አይን እንደሚያዩ ድረገጹ አውስቷል። የሩሲያ በማዕከላዊ አፍሪካ ሪፑብሊክ መግባትን በሚመለከት ፈረንሳይ በተባበሩት መንግስታት ድርጅት ነቀፌታ ባቀረበችበት ወቅት የሩሲያ የውጭ ጉዳይ ሚኒስቴር አንዳንድ አገሮች የሩሲያ በማዕከላዊ አፍሪካ ሪፐብሊክ መግባት ያስቀናቸው ይመስላል የሚል ምላሽ መስጠቱን የሩሲያ መንግስት የዜና አገልግሎት ታስ መዘገቡን የኒውስዊክ ድረገጽ ጠቅሷል። በዛኑ ቀን ካስፈለገ ለማዕከላዊ አፍሪካ ሪፐብሊክ ተጨማሪ ወታደራዊ ረድኤት ሊቀርብ ይችላል ሲሉ በሩሲያው የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅና የአፍሪካ ክፍል ረዳት ሚኒስትር ሚሃኤል ባግዳኖቭ ለጋዜጠኞች መናገራቸውን የኒውስዊክ መጽሔት ድረገጽ ጠቅሷል።
ሩሲያ በማዕከላዊ አፍሪካ ሪፑብሊክ 175 ወታደሮችና ሲቪል አማካሪዎችን መድባለች። በተፈጥሮ ሀብት የታደለችው ማዕከላዊ አፍሪካ ሪፑብሊክ በድህነት ከሚታወቁት 26 የአፍሪካ ሀገሮች መሃል ትሰረጃለች። በዓለም ደረጃ አሸባሪነትን ለመዋጋት በታቀደው መሰረት ዩናይትድ ስቴትስም በሀገሪቱ ወታደሮች መድባለች። በአፍሪካ ያሉት የዩናይትድ ስቴትስ ወታደሮች ሶማሊያ ውስጥ አልሸባብን ከመሳሰሉት ጽንፈኛ እስላማዊ ቡድኖች ጋር ከመዋጋት አንስቶ በአህጉሪቱ ዙሪያ እስከ ማሰልጠንና አማካሪነት ሚና ድረስ እንደሚሄድ የኒውስዊክ ድረገጽ ጠቅሷል። የፕሬዚደንት ዶናልድ ትራምፕ አስተዳደር የሩሲያና የቻይና ወታደራዊ ኃይሎች እያየሉ መሄድ እያሳሰበው በመሆኑ ግን ከዋናዎቹ ኃይሎች ሊኖር ለሚችለው ፍጥጫ ለመዘጋጀት ሲል የዩናይትድ ስቴትስ ወታደራዊ ፖሊሲን በአዲስ መልክ ለማጤን መወሰኑን ዘገባው አውስቷል።
የዩናይትድ ስቴትስ መከላከያ ሚኒስቴር በዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ይሰሩ የነበሩትን አሸባሪነትን በመዋጋት ተግባር ተሰማርተው የነበሩትን በብሔራዊ መከላከያ ስትራቴጂ መሰረት ቅድሚያ በሚሰጣቸው ተግባሮች እንዲሰማሩ እንደሚደረግ ባለፈው ሐሙስ ያስታወቀውም ይህን መሰረት በማድረግ ነበር ይላል ድረገጹ። በአፍሪካ ኮማንድ እዝ ከተሰማሩት 7200 ወታደራዊ ኃይሎች የሚቀነሱ ከአስር ከመቶ ያነሱ እንደሚሆን መከላከያው ሚኒስቴር ገልጿል። ከነሱም አብዛኛዎቹ ጅቡቲ ውስጥ የተመደቡ ናቸው። ዩናይትድ ስቴትስ እና ቻይናም የምትገኝባቸው በርካታ ሌሎች ሀገሮችም ጅቡቲ ውስጥ ወታደራዊ ሰፈሮች አሏቸው።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።